ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ባለፈው የጥናት ክፍለ ጊዜ ጌታ መንፈስ ቅዱስ አስተማሪውን ልኮ እንደተናገረን አስተማሪውንም መንፈስ ቅዱስ ልኮ ገላልጦና ገልጦ እንዳስተማረን ዛሬም እንዲሁ ደግሞ ይታደገናል፣ ያስተምረናል። እግዚአብሔር አምላካችን ከበረከት ማዱ ለማንም ሳይዳላ ለእያንዳንዳችን እንዳመጣጣችንና እንደመሻታችን ብዛት ደግሞ ይመግበናል። የእምነት ጉልበታችንን ቁርጭምጭሚቶቻችንንም ጭምር ሳይቀር ያጠነክራል፣ ያጎለብታል፣ ያቆማል። እግዚአብሔር አምላካችን በእውነት በጌታ መንፈስ ቅዱስ አስተማሪነት ለኛ ሚስጥር ሆኖ የቆየውን ነገር ደግሞ ገላልጦ ያስተምረናል። ድንቅ ነገሮችን በእውነት በዚህ በኦሪት ዘጸአት መጽሐፍ ውስጥ እግዚአብሔር ያስተማረን እንዳለ ትረዳላችሁ አይደለም እንዴ? አዎ፣ እግዚአብሔር ለዘላለም እየተመሰገነ ይሁን። ለኔም ለባሪያው እግዚአብሔር አባቴና አምላኬ ሰማያዊ ምስጢራቱን ገላልጦ ይነግረኛል፣ ያስተምረኛል። በእግዚአብሔር ሁሌ ደስ ይለኛል። በማደሪያው በደጃፉም ስመላለስ እግዚአብሔርን በፊት ለፊቴ አየዋለሁ። በእውነት እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እኔን ከወደቅኩበት አንስቶኝ ለዚህ ደግሞ ሾሞኝ ስሙን ያውም ዘላለማዊ ስሙን ስጠራ እጅግ ባረካለሁ። እናንተም እንዲሁ እንደምትሉ እኔ ባለሙሉ ተስፋ ነኝ። እንግዲህ ወደ ጥናታችን ከማለፋችን አስቀድመን እንደ ወትሮ ሁሉ ዝማሬን ጋብዛችኋለን። እናመስግን ወገኖች። አምላካችንና ጌታችን እግዚአብሔር ሆይ እጅግና መሰግነሃለን። ፈቃድ ሆኖ ደግሞ ያለፉትን ቀናት ሁሉ እግዚአብሔር ሆይ በነበርንበት ስፍራ ሁሉ ከቁጥር ሳታጎልን ስለጠበቅከን ስለታደግከን እጅግና መሰግነሃለን። አቤቱ እግዚአብሔር ሆይ ቃልህን በዚህች ሰዓት ልንማር በየስፍራው የተሰበሰብን ወገኖች ብዙዎች ነን። እግዚአብሔር ሆይ እንደ ሁኔታችን ጌታዬ ሆይ ሳይሆን አንተ አምላኬ ሆይ እንደ ባለ ጠግነት መጠን እንደ ቸርነት እግዚአብሔር ሆይ እንድትገናኝን እንለምናለን። ቃልህ ደግሞ እግዚአብሔር አምላካችን ሆይ በዚህች ጊዜ ያንዳንዳችንን እንዲያገኝን አቤቱ እግዚአብሔር አምላካችን ሆይ ማወቅ የሚገባንንና መረዳት የሚገባንን ነገር ሁሉ እንድንረዳ እንዲያግዘን እንጸልያለን። በዚህች ሰዓት እግዚአብሔር ሆይ መንፈስ ቅዱስህን ላክልን በጌታ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የጌታ ቤተሰቦች፣ ባለፈው ሳምንት ትምርታችን በግልጽ ተለይቶ ስላልታወቁ ግን ባለማወቅ ስለተፈጸሙ የኃጢአት ድርጊቶች እንዲሁም ደግሞ ከዘሌዋውያን ምዕራፍ 6 ከቁጥር 1 እስከ 7 በማወቅ ስለተፈጸሙ የኃጢአት ድርጊቶችና ከምዕራፍ 7 ከቁጥር 1 እስከ 10 ደግሞ ስለ በደል መስዋዕት ሕግ የሚናገሩን ክፍል አንድ በአንድ ዘርዝረን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 6 ከቁጥር 1 ጀምረን እግዚአብሔር በረዳን መጠን አብረን አንድ ላይ እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 6ን አውጡ። የሚቃጠል መስዋዕት የእህል ቁርባንና የኃጢአት መስዋዕት ህጎች የሚሉት ይሆናሉ። እንደገና ርዕሶቹን አንድ ጊዜ ደግምላችኋለሁ። በዚህ ምዕራፍ ውስጥ የምንመለከታቸው ርዕሶች የሚቃጠል መስዋዕት፣ የእህል ቁርባንና የኃጢአት መስዋዕት ህጎች የሚሉትን አብይ ጉዳዮች ይሆናሉ። ዘሌዋውያን ምዕራፍ 6 አድማጮቼ እና ምዕራፍ 7 የመስዋዕቶችን ህግ ያቀርቡልናል። አስተዋላችሁ? ዘሌዋውያን ምዕራፍ 6 እና ምዕራፍ 7 የመስዋዕቶችን ህግ ያቀርቡልናል። በርግጥ ህጎቹ በካህናትና ካህናት ሊወስዷቸው በሚገባቸው በመስዋዕት ክፍሎች ላይ ያተኩራሉ። ስለዚህም ህጎቹ ለእግዚአብሔር መሠዊያ ለሚያገለግሉ ካህናት የተሰጡ የተለዩ ህጎች ተብሎ ሊጠሩ ይችላሉ። ክፍሉ ለካህናት በተዘጋጁ በተለያዩ መመሪያዎችና ለአሮንና ለልጆቹ የተሰጠውን ትእዛዝ በመጥቀስ ይጀምራል። ካህናቱ በመሠዊያ ላይ የሚያገለግሉ እስከሆኑ ድረስ በሚቃጠል መሠዊያ ላይ በሚደረጉ መስዋዕቶች ሁሉ ተሳትፎ ነበራቸው። ይህ ሁሉ ታላቁ ሊቀ ካህናችን ኢየሱስ ክርስቶስ በሰማዩ መቅደስ ለሚያገለግለው እውነተኛ አገልግሎት ጥላ ሆኖ ያገለግላል። ኦ እጅግ ደስ ይላል። ስለዚህ ጉዳይ ወገኖች የዕብራውያን ጸሐፊ እንዲህ ሲል ያስረዳል። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና፣ ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላለው ካህንም እንኳ ባልሆነም እነርሱም ሙሴ ድንኳኒቱን ሊሰራ ስለተረዳ ለሰማያዊ ነገር ምሳሌ ጥላ የሚሆነውን ያገለግላሉ። በተረፈው እንደ ተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ዕብራውያን ምዕራፍ 8 ከቁጥር 3 እስከ 5 ያለውን ስፍራ ይመለከቷል። የዕብራውያን መልእክት ምዕራፍ 8 ከቁጥር 3 እስከ 5 ያለውን ተመልከቱ። ይህ ጉዳይ ወገኖቼ ሌላ አስደናቂ ገጽታ አለው። ክርስቶስ ሊቀ ካህናችን ብቻ ሳይሆን እርሱ መስዋዕትም ነው። ራሱንም መስዋዕት አድርጎ አቅርቧል። ዕብራውያን ምዕራፍ 10 ከቁጥር 5 እስከ 12 ለዚህ እውነት ታላቅ ማስረጃ ስለሆነ እስቲ ክፍሉን አብረን እናንብብ። የዕብራውያን መልእክት ምዕራፍ 10 ከቁጥር 5 እስከ 12 ያለውን ስፍራ እንመለከታለን። እንዲህ ይላል፣ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ ስለ ተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም በርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ ነው አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ እለት እለት ያገለገለ ኃጢአት ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ ያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። እግዚአብሔር የተመሰገነ ይሁን። ይህንን እውነት ወገኖቼ ዛሬም ልብ ብለን እንድንመለከተው ያስፈልጋል። ዛሬ ሃይማኖታዊ ስርዓቶቻችን በተለያዩ ጥቃቅን ነገሮች የሚያንጸባርቁ ሆነው እናገኛቸዋለን። በቤተ ክርስቲያናችንም ውስጥ ይህን ያህል ስፍራ ልንሰጣቸው የማይገባን ብዙ ነገሮች እንደሚደረጉ ገምታለሁ። ዋናው ቁም ነገር አንድ ነው ወገኖቼ፣ እግዚአብሔር መንፈስ ስለሆነ በመንፈስና በእውነት መመለክ አለበት። አስተዋላችሁ? እግዚአብሔር መንፈስ ስለሆነ በመንፈስና በእውነት መመለክ አለበት። በጥንቃቄ ማየት የሚገባንን ይህንን ታላቅ መንፈሳዊ እውነት እግዚአብሔር በዚህ በዕብራውያን መጽሐፍ ውስጥ አሁን ባነበብነው ክፍል ማለት ነው ሰጥቶናል። ወገኖቼ እኔና እናንተ በጣም ተክቶ የሚሰራ ታላቅ ሊቀ ካህናት በሰማይ አለን። ኦ እግዚአብሔር ይመስገን። እርሱ በሰማይ በአብ ቀኝ በክብር ተቀምጧል። በምንልበት ጊዜ የደህንነታችንን ሥራ በፍጹምነት አጠናቋል ወይንም ደግሞ ፈጽሟል ማለታችን ነው። ይህም እግዚአብሔር የሰራውን ሥራ ሁሉ ጨርሶ በሰንበት ቀን አረፈ ከሚለው አባባል ጋር ተመሳሳይነት አለው። ጌታ ኢየሱስ በሰማይ ተቀመጠ ወይም እግዚአብሔር አረፈ ማለት እርሱ ደክሞታል፣ ሥራውንም መሥራት አቁሟል ማለት አይደለም። ጌታ ኢየሱስ ሁልጊዜ ትጉህ ሠራተኛ ነው። በዚህ ምድር ላይ እኛን ሊያድነን ሞቷል። የዳነውን እኛን በደህንነታችን ሊጠብቀን ደግሞ በእግዚአብሔር አብ ቀኝ ለዘላለም ይኖራል። ኦ እጅግ ስሙ የተመሰገነ ይሁን። እኔና እናንተ ወገኖቼ ከዚህ ጌታ ጋር ተጠብቀን መኖር አለብን። ይህ መንፈሳዊ እውነት ነው። ዛሬ በብዙዎች ዘንድ የሚታየው ችግር ከእርሱ ጋር ባለመኖርና እርሱም በእኛ ሕይወት እውን ካለመሆኑ የተነሣ የሚከሰት ችግር ነው። ከእርሱ ጋር አለመኖር ራሱን የቻለ ታላቅ ችግር ነው። እኔ በማገለግልበት ቤተ ክርስቲያን ወይም ደግሞ ማኅበረ ምእመናን ከእኔ በፊት አገልጋይ የነበረ ወንድም በሕዝቡ ዘንድ ታላቅ አክብሮትና ምስጋና ነበረው። ወገኖቼ አንድ ነገር ልነግራችሁ ፈልጋለሁ። ይህ አገልጋይ በዘመኑ ሁሉ ከኢየሱስ ክርስቶስ ጋር ጉዳይ ነበረው። ጌታ ኢየሱስም በሕይወቱ እውን ሆኖ ጎልቶ ይታይ ነበር። እግዚአብሔር የተመሰገነ ይሁን። የመሥዋዕት ሕግ ምዕራፍ 6 እና 7ም ቀጥለን እንመለከታለን። ለምዕራፍ 6 አጭር ጥናት ማውጫውን እንደሚከተለው አቀርብላችኋለሁ። ጻፍ ጻፍ አድርጓቸው። አንደኛ የበደል መሥዋዕት ሕጎች ማጠቃለያ ከምዕራፍ 6 ከቁጥር 1 እስከ 7 ባለው ስፍራ ተጠቅሶ እናገኛለን። የበደል መሥዋዕት ሕጎች ከቁጥር 1 እስከ 7 ስለሚቃጠል መሥዋዕት ከዘሌዋውያን ምዕራፍ 6 ከቁጥር 8 እስከ 13 ባለው ስፍራ እናገኛለን። ሦስተኛ ስለ እህል ቁርባን ከቁጥር 14 እስከ 23 ባለው ስፍራ እናገኛለን። አራተኛ ስለ ኀጢአት መሥዋዕት ከቁጥር 24 እስከ 30 ባለው ስፍራ እናገኛለን። በልብ ፈቃደኝነት የተፈጸሙ የተለያዩ ኀጢአቶች፣ ይህ እንግዲህ ሌላ ርዕስ ነው ማለት ነው። ከዚህ በታች ባለው ክፍል በዝርዝር የተጠቀሱት በደሎች እንደ ምሳሌነት የቀረቡ እንጂ ሁሉን የበደል ዝርዝር ያካተቱ አይደሉም። ኀጢአቶቹ በዕለታዊ ኑሮ በባልንጀራ ላይ የሚፈጸሙ ናቸው። አሁን ወገኖቼ ዘሌዋውያን ምዕራፍ 6 ከቁጥር 1 እስከ 7 ያለውን አብረን እናነባለን። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ማናቸውም ሰው ኀጢአትን ቢሠራ እግዚአብሔርንም ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራ ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው ከነዚህ ነገሮች ሁሉ በአንዲቱ ቢበድል እርሱ ኀጢአትን ሠርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ አምስተኛውን ክፍል ጨምሮ የበደሉን መሥዋዕት በሚያቀርብበት ቀን ለባለ ገንዘቡ ይስጠው። ስለ በደል መሥዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜ መጠን ስለ በደል መሥዋዕት ወደ ካህኑ ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል። ስለዚህም ስላደረገው በደል ሁሉ ይቅር ይባላል ይላል። አድማጮቼ ይህ አሁን ከላይ ያነበብነው ክፍል ካለፈው ምዕራፍ ለት ያለ መገለጥ ይዞና አገኛለን። ባልንጀራን መበደል ማለት እግዚአብሔርን መበደል እንደሆነም ያመለክታል። ኢየሱስም በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ያለው ይህንኑ ነበር። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ይለናል። አሁን ከላይ ባነበብነው ክፍል የተወሰኑ የኃጢአት አይነቶች ተጠቅሰዋል። ከነዚህም መካከል የተበደሩትን ዕቃ መካድና ባደራ ያስቀመጡትን ለራስ መውሰድ ይገኙበታል። የተውሶ ዕቃን ማጥፋት እንዴት ማስጨነቅ እንደሚችል በሁለተኛ ነገሥት ምዕራፍ 6 ቁጥር 5 ከኤልሳ ደቀ መዛሙርት አንዱ የተበደረው መጥረቢያ ጠፍቶበት የሆነው ሁኔታ ምሳሌ ሊሆን ይችላል። አስተዋላችሁ? በሁለተኛ ነገሥት ምዕራፍ 6 ቁጥር 5 ከኤልሳ ደቀ መዛሙርት አንዱ የተበደረው መጥረቢያ ጠፍቶበት የሆነው ሁኔታ ምሳሌ ሊሆን ይችላል። በዚህ ክፍል ህብረት ከሥራ የተነሳ በባልንጀሮች መካከል ያለውን መተባበር ያመለክታል። አክአብ የተባለ የእስራኤል ንጉሥ የናቡቴን የርሻ ስፍራ ነጥቆ መውሰዱ በሁለተኛ ነገሥት ምዕራፍ 21 ከቁጥር 2 እስከ 16 ተጠቅሶ እናገኛለን። ሁለተኛ ነገሥት ምዕራፍ 21 ከቁጥር 2 እስከ 16 ያለውን ስፍራ ተመልከቱ። ነጥቆ መውሰድ ማለት ለራስ ሊያደርጉ የተመኙትን ነገር ወይም ዕቃ ጉልበትንና ኃይልን በመጠቀም ለግል ፍላጎትና ምኞት ማድረግ ማለት ነው። ባልንጀራን ማታለል ማለት ደግሞ ለምሳሌ የተገኘውን ዕቃ አልተገኘም ብሎ ዋሽቶ መናገርንና ማጭበርበርን ወይም መካድን ያመለክታል። አንድ የማኅበረ ምእመናኔ ሰባኪ አንድ ጊዜ በፑልፒት ላይ ቆመው እንዲህ ብለው ሰበኩ። ክርስቲያን በዚህ ዘመን ካሴት እየተዋሰ የማይመልስ ከሆነ፣ መጽሐፍ ቅዱስ ተውሶ የማይመልስ ከሆነ እንግዲያውስ ግመል ተውሶ ሰርቆ ሊሄድ ነውን? ብለው ሕዝቡን ሁሉ በአንድ ጊዜ አሳቁ። ይህ ወገኖቼ ካሴት ወይም ደግሞ የመዝሙር ክሮችን እየተዋሱ መጽሐፍ ቅዱስን እየተዋሱ ከወንድም ከእህት መከልከል ማለት እንዴ ፍጹም እኮ ክህደት ነው፣ ውሸትም ነው። እግዚአብሔር ከዚህ ይጠብቅ።
ዳተኛ አይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ዳተኛ አይቱ እስራኤል ሆይ ነይ ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ውሃማ ይዙ ጉድጓድ ውስጥ ፍረሻል እኔን የሕይወትን ውሃ ምንጭ ትተሻል በጸበቲ ስላረሽው ክፉ ኃጢአት ተመለሽ ወደ ዘለዓለም ዕረፍት ደግሜ ምርሻለሁ እባርክሻለሁ ዳተኛይቱ እስራኤል
ጮች እንደገና አንድ ነገር ልገልጽላችሁ ፈልጋለሁ። በባልንጀራ ላይ የሚደረገ ኃጢአት ሁሉ በእግዚአብሔር ላይ የሚደረግ ነው። እዚህ ላይ ደግመን የምናየው ነገር በባልንጀራ ላይ በደል ሲፈጸም በዳዩ ተበዳዩን መካስ እንዳለበት ነው። የወሰደው ነገር ወይም ዕቃ ከሆነ አምስተኛውን ክፍል ጨምሮ መስጠት አለበት። አስተዋላችሁ? የወሰደው ነገር ዕቃ ከሆነ አምስተኛውን ክፍል ጨምሮ መስጠት ነው ያለበት። ይህም የአስራት እጥፍ እጅ ነው ማለት ነው። ቀደም ብለን በዚህ ክፍል እንዳነበብነው ለመስዋዕቱ መቅረብ ያለበት አውራ በግ ነው። ወገኖቼ እግዚአብሔር ማንንም አይፈራም። ስለሆነም በባልንጀራ ላይ የሚደረገውን በደል እንደ ቀላል ችግር አትመልከቱት። ወገኖቼ ቅድም የቤተ ክርስቲያኔ ካህን ፑልፒት ላይ ቆመው ተናገሩት ያልኩትን አስታውሱ። ክርስቲያኖች የመዝሙር ክርተው ሰው ወይም ደግሞ መጽሐፍ ቅዱስ ተውሶ የማይመልሱ ከሆነ ደግሜ ላለው ወገኖቼ ይሄ ፈጽሞ ኃጢአት ነው። የበደል መስዋዕት ለእያንዳንዱ እስራኤላዊ መንፈሳዊ ሕይወት በጣም ጠቃሚ መስዋዕት ነበር። የእግዚአብሔር ቃል በምሳሌ ምዕራፍ 14 ቁጥር 9 ሰነፍ በኃጢአት ያፌዛል በቅኖች መካከል ግን ቸርነት አለች ይላል። ኃጢአትን ማወቅና መናዘዝ ጌታ ኢየሱስን ለነፍስ ክብር ያደርጋል። ስለሚቃጠል መስዋዕት አሁን ደግሞ ኦሪት ዘሌዋውያን ምዕራፍ 6 ቁጥር 8 እና 9ን እንመለከታለን። ቁጥር 8 እና 9ን ተመልከቱ። እንዲህ ይላል እግዚአብሔርም ሙሴን እንዲህ ሲል ተናገረው አሮንንና ልጆቹን እንዲህ ብለህ ዘዛቸው የሚቃጠለው የመስዋዕቱ ሕግ ይህ ነው። የሚቃጠለው መስዋዕት በመሠዊያው ላይ ባለው እንጨት ላይ ለሊቱን ሁሉ እስኪጸባ ድረስ ይሆናል፣ እሳቱም በመሠዊያው ላይ ዘወትር ይነዳል ይላል። የመገናኛው ድንኳን በአንድ ስፍራ ተተክሎ ወገኖቼ እስከ ቆየና እስከ ተንቀሳቀሰ ድረስ በመሠዊያው ላይ ያለው እሳት ሳያቋርጥ መቃጠል ነበረበት። መስዋዕቱ ሁሉ ተቃጥሎ እንዲያልቅ በመሠዊያው ላይ የሚቃጠል መስዋዕት ለሊቱን ሁሉ መተው አለበት፣ እሳቱን መጥፋት የለበትም። ይህ የመስዋዕት ሥርዓት ስለማያቋርጦ ስለ ጌታ ኢየሱስ መለየት ወይም መቀደስ ይናገራል። ሁልጊዜ ፈቃድህን ለማድረግ ወደድኩ ማለት የቻለው ጌታ ኢየሱስ ብቻ ነው። አስተዋላችሁ? ሁልጊዜ ፈቃድህን ለማድረግ ወደድኩ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እርሱ በዮሐንስ ወንጌል ምዕራፍ 17 ቁጥር 19 በተጠቀሰው በሊቀ ካህናቱ ጸሎት ይህንን ፍቅርና መታዘዝ አሳይቷል። ዮሐንስ ወንጌል ምዕራፍ 17 ቁጥር 19ን ተመልከቱ። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ ይላል። ደግሞም በዮሐንስ ወንጌል ምዕራፍ 4 ከቁጥር 31 እስከ 32 ያለውን ቃል እንዲህ በማለት ይገልጽልናል። ዮሐንስ ወንጌል ምዕራፍ 4 ቁጥር 31 እና 32 ይህም ሲል ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለኔ አለኝ አላቸው። ከዚህ የምንማረው አንድ ቁም ነገር አለ። እኛም ሕይወታችንን ሕያው መስዋዕት አድርገን ለእግዚአብሔር ማቅረብ እንዳለብን ነው። ሮሜ ምዕራፍ 12 ቁጥር 1 እና 2ን ልብ ይሏል። ሮሜ ምዕራፍ 12 ቁጥር 1 እና 2 ወገኖቼ ራሴ በመሠዊያ ላይ በምንቀሳቀስበት ጊዜ እሳቱ የሚያቃጥል ሲሆን ወዲያው ራሴን ከመሠዊያው ውጪ አገኛለሁ። ስለ እናንተ ሁኔታ ባላውቅም እንኳን ብዙ ሰዎች ግን በተመሳሳይ ሁኔታ እንደሚገኙ አያለሁ። ቢሆንልኝ ሁልጊዜ ጌታን ደስ የሚያሰኝ ነገር ላደርግና ልናገር እመኛለሁ። ጌታ ኢየሱስ ይህንን ማለት ይችላል፣ እኔ ግን አልቻልኩም። እግዚአብሔር ልጆቹ ማሳየት በሚገባቸው በማያቋርጥ መታዘዝ ደስ መሰኘቱ ለእያንዳንዱ ክርስቲያን ትልቅ ገጠመኝ ነው። ሳሙኤል ንጉሡን ሳኦልን የተቃወመበት ጉዳይ ይህ ነበር። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኛነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 እና 23ን ተመልከቱ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 እና 23ን ተመልከቱ። የተወደዳችሁ ክርስቲያን ወገኖቼ የዳን ከሆነና የእርሱም ከሆን ዛሬ እኔና እናንተ ልባችንንና ሕይወታችንን ለርሱ መስጠት አስፈልጋችን ነው። ባዶ የሆነውን ተግባር ለእግዚአብሔር ከማቅረብ እግዚአብሔር ይጠብቀን። በእውነቱ እንድናደርገው እግዚአብሔር ከኛ የሚፈልገው ነገር ምንድነው? ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው ይላል የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ቁጥር 29 ዮሐንስ ወንጌል ምዕራፍ 6 ቁጥር 29 ወገኖቼ እንደ እግዚአብሔር ልጆች እግዚአብሔር ከኛ የሚፈልገውን ነገር ማድረግ እንድንችል በሕይወት ዘመናችን ሁሉ እግዚአብሔር ይርዳል።
ሰላምታውን በጽሑፉ መጀመሪያ ላይ ካስቀደመ በኋላ ተጠቃ አድርጎ ጋሻ አበበ በማለት የጀመረው ና ጽሑፉንም እንደገና ደግሞ የቀጠለው ወንድማችን ማቴዎስ አየለ ከጅማ ዞን ሊሙኮሳ ወረዳ እንዲህ በማለት ነው። ጋሻ አበበ የመጽሐፍ ቅዱስ ጥናት በዚሁ መጠናቀቁ ነው እንዴ ብዬ በጣም ስሰጋ ነበር። ነገር ግን ጌታ የውላችንንም ጥማት አይቶ እርሶንም በሕይወታ ኑሮ ለሱ ሥራ መንገድ ስላዘጋጀዎት እግዚአብሔርን እጅግ አድርጌ አመሰግናለሁ ካለ በኋላ አሁን ጥናቱን በጣም ሰዓቱን ጠብቄ ከታተላለሁ። በጥናቱም በጣም የማላውቀውንና ግልጽ ያልሆኑልኝን ነገሮች ሁሉ ተረድቻለሁ። በጣምም እየተባረክኩበት ነው። እግዚአብሔር የሕይወቱን ዘመን ሁሉ ለርሱ በማገልገልና በቤቱ በመኖር ለዘላለም ረፍት ወደ ተዘጋጀው በረከት እንዲያበቃዎት የልቤን ምኞትና ጸሎት አቀርብሎታለሁ ያለን ይሁ ቀደም ብለን ስሙን የጠቀስነው ወንድማችን ማቴዎስ አየለ ከጅማ ዞን ነው። በጌታ የተወደድክ ወንድማችን ማቴዎስ አየለ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይጨመርልህ ይያልን እኛም እነሆ ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ወንድማችን አየለ እግዚአብሔር ድንቅን ማድረግን ያውቅበታል። አንድም ቀን ደከመኝ ብሎ እጆቹን የሰበሰበበትና ትራስተን ተርሶ እፎ ይያለበት ጊዜ የለም። ዓለማትን በራሱ ጥበብ በራሱ መንገድ ፈጠረ። እኔንና አንተንም እንደዚሁ። ስለዚህም ደግሞ በስራት የፈጠረውን እነሆ ፍጥሩን የጆቹን ስራ በስራቱ ይመራል በስራቱም ያስተናግዳል። ለኔና ላንተ እግዚአብሔር አምላኪንም በረከት አዘጋይቶ እነሆ ለአምስት ዓመታት ላለፉት ማለቴ ነው ሲመግበን ቆየ። አሁን ደግሞ እግዚአብሔር አባት እነሆ ላላገኙት ይህንም መንፈሳዊ ማድ ላልተመገቡት አስቦ እንደገና ለሚቀጥሉት አምስት ዓመታት ደግሞ ትምህርቱ ጀምሯል ቀጥሏል። ስለዚህ እኔም አንተም የዚሁ በረከት ተካፋ ይሆነናልና እግዚአብሔርን እናመሰግናለን። አንተም በጸሎት ሁሉ ደግሞ እንድታግዘን እንድትረዳን አደራያን። የነገውን ደብዳቤህን እንጠባበቃለን እናጻፍልን። እግዚአብሔር መውጣትን መግባትን ሰላም ዲህ የዛሬው ትምህርታችን እዚህ ላይ አበቃ። ጽፉልን ለምትወዱ አድራሻችን መጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። ደህና አደሩ።